አድማጮቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ተበቃ ክፍል 19 ስምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ሰላም እንደምን አላችሁ? ኢየሩሳሌም አንተነህ ባላለሁ። ዛሬ ከመጽሐፋቸው ግጥሞች ውስጥ አንድ ግጥም ላሰማችሁ ነው። የግጥሙ ርዕስ ጅጉርጉራ ዓለም ይሰኛል። እዚህ ሰዎች አሉ፣ ወደዛም ሰዎች አሉ። ኑሩ ተብለው ተልከው ህይወትን ያጣጥማሉ። እነዚህ ሰዎች ቤት አላቸው፣ ሙሉ ቤተሰብ ያደላቸው፣ ሚበሉት በስቶ የተረፋቸው፣ ሚጠጡት ንጹህ መጠጥ ናቸው፣ ሚያጌጡት በእንቁላ አንገታቸው፣ ባለማረግ ነው ውብ ስማቸው። እነዛ ሰዎች ግን ቤት የላቸው፣ ሜዳና ጥርስር ማዳሪያቸው፣ አይታወቅም የማዕረግ ስም የላቸው። ቀንና ማታም ይሄዳሉ፣ ዘመንም ይፈራረቃል፣ ጠዋት ማታም እንዲሁ ይሄዳል። ወደ ማታ ፀሐይ ገብታ ብቅ ስትል ጨረቃ አምራ፣ እዚህ ያሉት ይታያሉ ሲያስነኩት ያንን ጭፈራ። ጠዋት ጎህ ስትቀድም ማለዳ ትወጣለች ጀንበር አስቀር፣ ከላይ ሆና ልትታዘብ ልትመረምር የሰው ነገር። በማለዳ በጥሩምባ የተጠሩት ሞተ ሰምተው ይቀብራሉ ለሟች ብላይ ነጠላውን አዘቅዝቀው። ደግሞ ቀብረው ሲመለሱ አሰለፈሽ ትወልድና እልል ብለው ይቀበላሉ በደስታ ጨቅላ እንደገና። ታዲያ ይህንን እያየው መሀል መንገድ ላይ ቆም ያለው ቆሜ መታዘባለው። መንገዴን ቀጥ ብዬ እንዳልሄድ እፈራሁኝ ክፉ እንዳለምድ። ፊት ለፊቴ የማያቸው ዘርፎ ከበርቴ ናቸው፣ ያገኙትን እየቀሙ ነፍስን ከስጋ እየለዩ፣ ከጭንቅላታቸውም ሳይሆን ከገንዘብ እየተወያዩ፣ እጃቸውን በደም ታጥበው ልባቸውን ድንጋይ አድርገው የሚኖሩ ሙታን ናቸው። እንዳልቀርብን ፈራኋቸው። ከግራዬ የማያቸው በምድር ላይ ንጉሥ ናቸው፣ በስማቸው ስም ጨምረው የሚኖሩ በዝን ናቸው። ለእንደኔ አይነት የድሃ ልጅ አይከፈትም በራቸው፣ የከሌ ልጅ መባል ለምደው የሚመኩ በዘራቸው። በቀኝ በኩል መሄድ ቢያምረኝ ያለኝ እውቀት ከለከለኝ። በቀኝ በኩል የሚኖሩት በማዕረግ የደመቁት፣ የሚያወሩት መግባቢያቸው በተማሩት በቋንቋቸው፣ የሚያሰሉት በሂሳባቸው፣ የሚያስቡት ኬሚስትሪ፣ ፖዚቲቭ እና ኔጌቲቭ፣ የሚጨነቁት ስለ ባትሪ። ኤለመንትን አገላብጠው ሲታገሉ ከላማቸው የኔ አካሌ ታይቷቸው፣ ወዲያም ያሉት ሰዎች ብጠራቸው አይሰሙኝም። ከላይ ሆኜ ከታች ሆኜ እኔ ባያቸው አያዩኝም። ናም ወዲህም ወዲያም ሳልል ቆሜ ታዘባለሁ፣ ሚጠጥ ሚመጣውን ተቀብዬ ሚሄደውን እየሸኘው። እስከመቼ ይሆን ኑሮ በዝጉርጉር ዓለም ታጥሮ፣ እውነት ከልብ ውስጥ ተቀብሮ፣ ሰው ፍላጎቱ ተወስኖ፣ ሰው ሆኖ እንዳያልፍ ተከልክሎ፣ በሚያብለጨልጨው ዓለም ታታሎ፣ ሰው ከሰው ጋር ጨዋታ ትቶ፣ ከቴክኖሎጂ ጋር ተፋጦ፣ የሰው ለዛው ቃናው ጠፋ፣ ፍቅርም ሸሸ እየተገፋ። ተው ተው ይብቃ፣ ተው ተው ወገን፣ እርስ በርስ ማንጨቃከን። እኔም አንቺም አንተም አንድ ነን፣ አምላክ በአምሳሉ ሲፈጥረን። ተሰብስበን እንጫወት እንደ ጥንቱ እንደ ድሮ፣ ቂም አይበጅም መለያየት፣ ክፋት ተንኮል እንደ ድሮ። የያዝነው አብሮን ላይመጣ ስንሄድ ተጠርሰን በሞት፣ ይልቅስ በዓለም ሜዳ ላይ ጎል ሳይኖር ፍቅርን ብቻ እንጫወት። ማሸነፍ መሸነፍ ሳይኖር ክብርና ዝናን ሳንቆጥር፣ እስኪ እንዋደድ በፍቅር። ለተቸገረው ዛሬ ደርሰን አይዞ በርታልን እንበለው፣ ገንዘብ ሀብት ባይኖረን እንኳን መደጋገፍ ብዙ ኃይል ነው ክብሬዝና ሀብቴን ትተን በደረጃ መለያየት ዘር መቁጠሩን አስወግደን እንደ ድሮ እንደ ጥንቱ እስኪናው ጋር ተሰብስበን ፍቅርን ብቻ በልብ ይዘን ፍቅርን ብቻ አስቀድመን
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 19 በጀርመን ገጽታ ላይ የሚታይ ነገር ቢኖር እነዚያ የሚያበሩ አይኖቻቸው ፈዘዝ ማለታቸው ብቻ ነበር። ግዚአብሔር ይወቅ በዚህ ዋሻ ለደቂቃዎች እንኳን አርፈው ተኝተው ከሆነ። አራታችን እንዲህ በጃንሆይ ዋሻ በሸራዎቹ ወንበሮች ላይ ተቀምጠን ኮሎኔል ኮናቫሎቭ በተጠንቀቅ እንደቆመ እሳቸው በዚያ ደረቅ አልጋቸው ላይ እንደተቀመጡ ለሰዓታት ባለፉት 6 ወራት በሰሜኑ የጦር ግንባር ስላሳለፍነው ነገር እያንዳንዱን ጥቃቅም ነገር ሳይቀር ሳይሰለቹ በታላቅ ጉጉት ጠየቁን። ከእንዲህ አይነቱ ውይይት በኋላ ኮስተር ብለው በቅርብ ቀን በጣሊያኑ ጦር ላይ በማይጨው ጥቃት እንሰነዝራለን አሉ። ኮሎኔል ኮናቫሎቭ በተጠንቀቅ ቆመው ጃንሆይ ጣሊያኖች እኛ ካለን ጦር እጥፍ ድርብ በላይ የጦር ያላቸውና በታጠቁት መሳሪያ ፍጹም የማንመጥናቸው ስለሆነ የማይጨው የማጥቃት ጦርነት ራስን የማጥፋት ዘመቻ ነው ሲል ለጃንሆይ ይችን ሀቅ ማስረዳቱንና መጠቆሙን እንደ ግዴታ ወስዶ አስረዳ። ቀጥሎም የሚሻለው ወሳኙን ውጊያ ወደ ታች ወደ ደቡብ ዝቅ ብሎ ማድረጉ ነው። እኛ ወደ ደቡብ ወደ ሸዋ ወርደን ተደራጅተን ስንጠብቅ ጣሊያኖች ተዝረክርከው ስለሚመጡ ራያዎችም ደፍረው ወደ ሸዋ ስለማይዘልቁ በቀላሉ ልናጠቃቸው እንችላለን። ከወታደራዊ ስልት አንፃር ሌላም ብዙ መደረግ ያለበትን ነገር ሁሉ እንደቆመ ለጃንሆይ አስረዳ። በታላቅ ትዕግስትና በንቃት ሲያዳምጡ የነበሩት ጃንሆይ እናውቃለን ሐሳባችን ባይሳካ ሁሉም ነገር አለቀ ማለት ነው ሲሉ ለኮሎኔል ኮናቫሎቭ መለሱለት። አሁን እንዲህ ሲናገሩ ባይናቸው ውስጥ ጥልቅ ሐዘን ይታይ ነበር። ወዲያው የንግግር መስፈራቸውን ለውጠው ልጁን አይታችሁ ታውቃላችሁ ሲሉ ጠየቁ። አሁንም ቆሞ የነበረው ኮሎኔል ኮናቫሎቭ ካፋቸው ነጥቆ ጃንሆይ ይቅርታ ያድርጉልኝና ስለ ልጁ ወዳጄ ካፒተን ፓርለሳክ የበለጠ ስለሚያውቅና ከሁሉም በላይ የልጁ የጠብቅ ወዳጅ ስለሆነ የበለጠ ሊያብራራልዎት ይችላል አለ። እንዲህ ኮሎኔል ኮናቫሎቭ ስለኔና ስለ አብቹ የጠብቅ ወዳጅነት በልበ ሙሉነትና በኩራት ሲናገር እኔ በሆዴ ወይኔ እኔም እንዳብቹ ሁሉ አለቀልኝ እያልኩ ከየት ጀምሬ ማስረዳትና ማብራራት እንዳለብኝ ሳስተላልፍ ጃንሆይ ገላገሉኝ። ግዴለም እንደናንተም ባይሆን እቺ አንድ ፍሬ ደጃዝማች ከኛም በላይ ትልቅ ቸብዱ እየሰራች እንደሆነ እንሰማለን። ይልቅ እርግጠኛ ነኝ ለረጅም ጊዜ ፍራፍሬ በልታችሁ አታቆምና እንካችሁ ብለው ራሳቸው ከቀረበው ፍራፍሬ እንድንበላ ጋበዙን። እንዲህ ከጃንሆይ ፊት በሸራውን በር ላይ ተቀምጬ ያገኘሁትን ብርቱካን ለመላጥ እየታገልኩ በሐሳብ ወዳብቹ ነጎልኩ። በኮረም የጦር ሰፈር መሸትሸት ሲል የገበሬው ወታደር ማለትም አባቱን ወንድሙን ጓደኛውን በተንቤኑ የጦር ግንባር የመቅበር እድል እንኳን ያልገጠመው የከፋው ሆዲባሰ ወታደር ሰዓት አንድዶ እየሞቀና የቆላውን ሽምብራ እየቆረጠመ በመሰንቆ እየተደገፈ የሚንጎራጎረውን አንድ የሰላሌ ልጅ ሙዚቃ ማዳመጡን ተያይዞታል። አንጀት የምትበለዋ የመሰንቆ እንጉርጉሮ ስለ ልጁ ስላብቹ ነበረች። አብቹ ደራ ደራ አብቹ ደራ ደራ። ዛሬ አዝማሪው ሳይቀር ከዘራሶቹ ጀግንነት ስለ ንጉሠ ነገሥቱ ታላቅነት ማንጎራጎሩን እርግፍ አርጎ ስቶታል። ብቻ የጃንሆይን ብርቱካን እየላጥ ጃንሆይ ስለ ልጁ ስለ አብቹ በመጨረሻ ላይ የተናገሩትን ቃል ማሰላሰል ገባው። ይቺ አንድ ፍሬ ደጃዝማች ከኛ በላይ ጀብዱ እየሰራች መሆኑን እንሰማለን ሲሉ ምን ማለታቸው ነው? እስከማቀው ድረስ አብቹ ምንም እንኳን በዚህ ጦርነት በጦር ሜዳ የወደቁት ሁለት ወንድሞቹ ብቸኛ ወራሽና በማዕረግም ሲታራሪ ቢሆንም ምንጊዜም ህጋዊውን የማዕረግ ስሙን ተጠቅሞ አያውቅም። አብቹ በደጃዝማች አበራ የሚመራው የሰላሌው ጦር አባልና ለመሪው ለደጃች አበራ ታማኝ ቢሆንም የራሱን ጦር እየመራ ከሰላሌው ደጃዝማች አበራ የጦር ሰፈር ርቆ ከጠላት ጦር በሚዘርፈው ንብረት ጦሩን የሚያስተዳድር በብዙዎቹ ዘንድ በሁለቱ ራሶች ሳይቀር እንደ ተራ ሽፍታ የሚቆጠር ለከዳተኛውና ለባንዳው ለደጃዝማች ኃይለስላሴ ጉግሳ ጦር የግር እሳት የሆነ ምንም እንኳን በርከት ያሉ በሀብቶም የሚመሩ የኤርትራ ልጆች የተቀላቀሉበትና የትግራይና የዳሞት ልጆችን የሚያቀፈ ጦር ቢሆንም አብዛኛው ጦሩ የሰላሌ ልጆች የሞሉበት መሆኑንና እስካሁን ጦሩ ምንም አይነት የማዕረግ ስም የማይጠቀም መሆኑን አሳምሬ አውቃለሁ። ግን ጃንሆይ አንድ ፍሬ ደጃዝማች ሲሉ ማዕረግ መስጠታቸው ይሆን? አብቹ ይህን ያህል በጃንሆይ ልብ ውስጥ ገብታ ይሆን? ይህን እያሰላሰሉ ሳላስበው ሶስተኛዋን ብርቱካን ልጄ ስበላ ጃንሆይም ሳይታዘቡኝ አልቀሩም። ብቻ በሐሳብ ስላብቹ እያሰብኩ እያሰላሰልኩ ያኔ ይልክልን የነበረው ሲጃራ፣ ቪኖ፣ የጣሳ ምግብ ወዘተ ብቻ ያብቹ የዘረፋ ስጦታዎች አይኔ ላይ መጡብኝና ላየው ተመኘው። ግን ስላብቹ ጦር እንቅስቃሴ ጋይ ላይ እያለን የከምባታ ልጆች እንዴት ከጠላት ጦር ላንቃ ውስጥ ፈልቅቆ እንዳወጣቸው ካወሩኝ ወሬ ውጪ ሌላ ወሬ ከሰማው ሰንብቻለሁ። ከከንባታው መሪ ከደጃዝማች መሸሻ ቀብር በኋላ አንድ የከንባታ ልጅ ስላብቹ ያጫወተኝ ባጭሩ የሚከተለውን ይመስላል። የከንባታው ጦር በጣሊያን ሰራዊት ተከቦ መውጫው ጠፍቶት አጥፈዘ ጥፋ አይነት ውጊያ ላይ እያለ ከየት መጡ ሳይባል እነዚያ ያብቹ ፈጥኖ ደራሽ ደቦል አንበሶች ከጣሊያኑ ጦር ብብት ውስጥ ገብተው ሲኮረኩሩት መሰስኩ ብሎ የሚኩራራው የጣሊያኑ ጦር ሳያስብ አደጋ ደርሶበትና በተራው ያፈገፍግ የከምባታውን ጦር ከዚያ ካለቀለት ውጊያ ውስጥ እና ብቹ መንጥቀው አወጡት። አሁንስ እኔም እንደ ባለመሰንቆቹ ስሟን እየጠራው ላንጎራጉር መሰል። ጃንሆይ ፍራፍሬውን አቅርበውልን ቢያንስ ለሁለት ሰዓት ያህል በተንቤን ምን እንሰራ እንደነበር ያለ መሰልቸት ጠየቁን። እሳቸው ሲጠይቁ እኛ ስንመልስ ብዙ ብዙ አወጋን። ሌላው ቀርቶ በጦር ሜዳ የኢትዮጵያ ሰራዊት ምርጥ ምግብ ስለሆነው
ስለ ጥሬ ስጋ እንኳን ሳይቀር ጠየቁን። እንዴት ነው ጥሬ ስጋ መብላቱን ተላመዳችሁት? ሲሉ ላነሱት ጥያቄ ኮሎኔል ሲመልስ እንዴት አጃን ሆይ ሙዳ ስጋ ተበልቶ ሲሆን ጠጅ ከጠፋም ካቲካላ ምናምን እያለ አስተቃቸው። ከዚህ የጥሬ ስጋና ካቲካላ ወሬና ሳቅ በኋላ መቼ እንኳን እንዳዘዙ ሳናስተውል አሽከሮች መሰው ሙሉ ጥሬ ስጋ ከሁለት ጠርሙስ ያገር ተወላጅ አረቄ ካቲካላ ጋር ቀረበልንና በጃንሆይ ትንሿ ዋሻ እንዳሞራ ከበን ከሰከስ ነው። ትናንት ፍንሽን ብራ በቆረጠመች ጥርስ ያላንዳች እፍረትና ይሉኝታ እንዳንበሳ እየተሻማን ጥሬ ስጋውን አስነካ ነው። ማዕዱ ሲነሳ አሽከሮች በርካታ ወታደራዊ ልብሶችንና ጫማዎችን ይዘው መጥተው ከፊታችን ደርደሩልን። ጃንሆይም እንድንመርጥ ገፋፉን አበረታቱን። ይቺ የጃንሆይ የመጨረሻ ስጦታ ከሰማይ የወረደች ያህል ደስ አሰኘችን። ያኔ ከአዲስ አበባ ስንነሳ የኢትዮጵያ ከፍተኛ ማዕረግ ካለው በወርቅ ከተሽቆጠቆጠው ወታደራዊው ልብሴ በሰውነቴ ላይ የቀረ ነገር ቢኖር ብጣሽ ቡትቱ ብቻ ነበር። ጃንሆይ ከቀትር በኋላ እስከ ምሽቱ ድረስ በጦር ሰፈራችን ዙሪያ የሚኖሩትን የሀገሬውን ተወላጅ ትናንሽ ሹማምንት እየተቀበሉ ሲያነጋግሩ፣ ሲደራደሩ፣ ጃንሆይ እየሸለሙ ሲሾሙ፣ ማዕረግና ሹመት ለሚሻ ማዕረግና ሹመት፣ ገንዘብ ለሚፈልግ ገንዘብ፣ ጠመንጃ ለሚፈልግ ጠመንጃ እየሰጡ ሲሾሙና ሲሸልሙ፣ እነዚህ አዲስ ሹሞች ደግሞ ለንጉሠ ነገሥታቸው ታማኝነታቸውን እየማሉና እየተገዘሱ ሲያረጋግጡ ቀኑ አልቆ መምሸት ጀመረ። እነዚህ እንዲህ በንጉሠ ነገሥቱ ፊት ቀርበው የተሾሙና የተሸለሙ የአካባቢው ሹሞች መሐላቸውን አፍርሰው ንጉሣቸውንና አገራቸውን ከርተው ለጥቂት ብሮችና አዲስ ጠመንጃ ለጣሊያን ባርነት ባንዳነት አደሩ። ማይጨው በዚህች ዕለት ምሽት ጃንሆይ በክብር ዘቦቻቸው ታጅበው ወደ ሰሜን ወጥተው ከአሸንጌ ሐይቅ በስተሰሜን በኩል ያለችውን የተራራ ቀበሌ አያን ያዙ። አያ ከመካነ በስተደቡብ በኩል ያለች ቀበሌ ነች። ከወታደራዊ ስልጣን አንጻር አያ ደህና ቦታ ብትሆንም ከአያ እጅጉን በጣም ወሳኝ የሆነችውን የተራራ ወገብ ጣሊያኖች ገና ድሮ በእጃቸው አስገብተው ምሽጋቸውን ቆፍረው በተጠንቀቅ ይጠብቃሉ። ኢትዮጵያው ንጉሠ ነገሥት ለወሳኙ ጦርነት ያዘጋጀው ብቁ የመዋጋት ኃይል ያለው የወታደር ቁጥር ከ50,000 አይበልጥም። ከዚህ አንጻር የጣሊያኑ ጦር የታጠቀውን የመሳሪያ ጥራት፣ ታንኩን፣ መድፉን፣ ከሁሉም በላይ ደግሞ እነዚያን መካች የሌላቸውን የሰማይ ላይ ጠላቶች አውሮፕላን እንኳን ወደ ጎን ትተን በእግረኛ ወታደር ደረጃ ማርሻል ባዶሊዮ ለዚህ ወሳኝ ጦርነት ጥሩ ሆኖ የተዘጋጀና ቀድሞ የመሸገ ሁለቱ ክፍለ ጦሮቹ ላይ 2,000 ሻለቃ ጦር ጨምሮ በጠቅላላው ከ70-80,000 የሚደርሱ ወታደሮቹን አሰልፏል። ምናልባትም ሊበልጥ ይችላል። ጃንሆይ በማይጨው ስለሚደረገው የመጨረሻ ወሳኝ ጦርነት በገበሬ ሰላዮች ለዚያውም ስለ ዘመኑ ወታደራዊ አሰላለፍም ሆነ አወቃቀር ምንም ዕውቀት ከሌላቸው ሰዎች በተገኙ ቁርጥራጭ መረጃዎች መሰረት እቅድ ሲያወጡና ሲነድፉ ቢውሉም እድሜ ለእነዚያ የሰማይ ላይ የቆርቆሮ አሞራዎች እያንዳንዱን የኢትዮጵያ ወታደር እንቅስቃሴ የሚቆጣጠረው ማርሻል ባዶሊዮ እያንዳንዷን ከንጉሠ ነገሥቱ የምትተላለፍ ትዕዛዝ ለተላለፈለት ራስ ደጃዝማችም ሆነ ፊት አውራሪ ሳትደርስ በፊት እጁ ትገባ ነበር። የጣሊያን ሬዲዮ ቴሌግራፊስቶች ያለማሰለስ ከንጉሡ በሬዲዮ የሚተላለፉትን መልእክቶች፣ ትዕዛዞች አንዷንም ሳይተዉ ጠልፈው ይከታተሉ ነበር። እንዲህ ባለ ያለ ገመድ የሚተላለፍ የሬዲዮ ቴሌግራም አደገኛነቱን ያኔ ተንበን እያለን ራስ ጋሳ በተደጋጋሚ ባሳስብም አይዞህ አንበሳዬ አንጉሰ ነገስቱ ጋር በሚስጥር ቃል ነው ምንነጋገረው ይያሉ ሲሸነጋግሉኝ ጣሊያኖች የሚስጥር ቁልፉን ያላንዳች ችግር እየፈቱ እያንዳንዱ ራስ ደጃዝማች ፊታውራሪና ቀኛዝማች የተላለፈ ትእዛዝና መመሪያ እየከተቡ ለማርሻል ባዶሪዮ ያጎርሱት ነበር።
ጃንሆይ ልክ እንደራስ ጋሳ ሁሉ ትልቅ ስህተት ሰሩ። ለማርሻል ባዶሪዮ የማይጨው የማጥቃት ዘመቻ ሚስጥር አልነበረም። ማርሻል ባዶሊዮ አልገረመውም ወይም መጋቢት 15 ቀን ከጃንሆይ ለራስ ተምሩ የተላከውን ደብዳቤ የያዘው ፈረሰኛ መልክተኛ ደጃዝማች ኃይለስላሴ ጉግሳ ሰዎች ተይዞ ደጃዝማች ኃይለስላሴ ጉግሳ ሰዎች ደብዳቤዋን ለጣሊያኖች ሊያደርሱ ሲጣደፉ በልጁ ጦር ክፉኛ ቢመቱም የልጁ ጦር ያቺን የጃንሆይን ደብዳቤ ከጣሊያኖች እጅ እንዳትገባ ያደረገው ትግል ውጤታማ አልነበረምና ደብዳቤዋ ከማርሻል ባዶሊዮ እጅ ገባች። ጃንሆይ ለራስ ምሩ በዛች በጣሊያኖች እጅ በገባች ደብዳቤያቸው ሲጽፉ ጦራችንን ይዘን ወደፊት ሄደናል። አሁን እነሆ የአያን ቀበሌ ይዘን ሰፍረናል። ከወታደሮቹ ጋር ሊያደርጉት የሚችሉት ነገር አለ ብለው የሚገምቱ ከሆነ ያድርጉት። ይሁንና ጦሮ ለሌላ ውጊያ የማይመቸውና የማይሆንለት መስሎ ከታዩት ምንም ተስፋ የሌለው ነገር ከሆነና ፈቃዶ ቢሆን ወደኛ መጥተው ከኛ ጋር ለመሞት ተወሰኑ ከዚያው ከዳባት ባስቸጓይ በቴሌግራፍ ያሳውቁኝ ይላል። ሌላው ኢጣሊያን ሬዲዮ ቴሌግራፊስቶች ከጠለፉት መልእክት መካከል ጃንሆይ ለቴጌመንን ያስተላለፉት መልእክትም ይገኝበታል። በዚሁ ያለገመድ በተላለፈው መልእክት መጋቢት 18 ቀን ከጠላት ጦር ሰፈር ተቃርበን ተፋጠናል። እርስ በርስ በጦር ሜዳ መነጽር እየተያየን ነው። ሰዎች እንደሚሉት ከኛ ጋር ጦርነት ሊገጠም የተዘጋጀው የጠላት ጦር ከአስር ሺህ አይበልጥም። የኛ ሰራዊት በትክክል 51000 ነው። ግን እንዲያው ወደ ጠላት የጦር ሰፈር ስንቃኝና ስንመረምር በእኛ ግምት የጠላት ጦር ወደ 20000 ይሆናል እያል እናስባለን። የኛ እምነት በፈጣሪ ላይ ነውና እንደሚረዳን በጽኑ እናምናለን ይላል። ሌላው አሳዛኝ ነገር አሁንም በጣሊያኖች እጅ ሌላ ጥብቅና ወሳኝ መረጃ ገባ። በዚህ በጣሊያኖች እጅ በገባና በገመድ የለሽ ሬዲዮ ሲተላለፍ የተጠለፈ መልእክት እንዲህ ይል ነበር። ቅዳሜ መጋቢት 19 ቀን በጠላት ላይ ዘመቻ እናደርጋለን። ቅዳሜ ባይሆንልን ሰንበት ውለን ሰኞ ማለዳ የማይቀር ጉዳይ ነው ይላል። ለዚህም ነበር ማርሻል ባዶሊዮ ብዙም ሳይጨነቅና ሳይደነቅ የንጉሱ ጦር በቁርጥ መቼ እንደሚዘምትበት አውቆ በምሽጉ ተቀምጦ ናግጠመኝ እያለ በትዕግስት ይጠብቅ የነበረው። ማርሻል ባዶሊዮ ዝግጅቱ የንጉሱን ጦር በምሽጉ ሆኖ ለመከላከል ብቻ ሳይሆን የኢትዮጵያን ጦር በትንትኑን ለማውጣት ጭምር ነበር። መጋቢት 22 ቀን ልክ ጎህ ሲቀድ የኢትዮጵያ ሰራዊት እየተኮሰ እየፎከረና እየሸለለ በሺዎች ረድፍ ተሰልፎ እየሮጠ በጣሊያኖች ላይ ዘመተ። ባገኘው መረጃ መሰረት እንደሚዘምትበት አሳምሮ የሚያውቀውና በጥሩ ሁኔታ የመሸገው የጣሊያን ጦር አጥብቆ በሰራው ምሽግ ተኝቶ ኢትዮጵያን ወታደሮች በመስረየስ ያረግፋቸው ገባ። ወሳኙ ስለ ኢትዮጵያ ወደፊት እድል የሚወስነው ጦርነት በዚች ማለዳ ጀመረ። እዚህ ወሳኝ ጦርነት የመስረየስና የመድፍ ጥይት እየወረደበት በሶስት ረድፍ ተሰልፎ ሕይወቱን ለእናት አገሩ ሊሰዋ እየፎከረና እየሸለለ የኢትዮጵያ ጦር ወደፊት ሄደ። በሶስቱ ራሶች መሪነት ራስ ካሳ፣ በራስ ስዩምና በራስ ጌታቸው በሶስት ረድፍ ተሰልፎ የጠላትን አንገት በጎራዴው ሊቀላ፣ በጦሩ ደረት ሊበሳ፣ በጥይቱ ግንባር ሊበረቅስ በሶስት መንገድ እንደ ጎርፍ የሚወርደው ጀግናው የኢትዮጵያ ሰራዊት የመጀመሪያውን የጣሊያኖችን ምሽግ ሰብሮ ገባ። በአራተኛው ረድፍ ተሰልፎ የነበረው
በደጃዝማቾች ብቻ የሚመራውና የልጁና የከምባታ ልጆች ያሉበት ጦርም ትልቅ ውጤት አስመዘገበ። ያራተኛው ረፈኛ ዋና ግዳጅ የነበረው ጣሊያኖቹን ኮርክሮ ከመሽጋቸው አስወጥቶ ለሶስቱ ራሶች ሰራዊት ሁኔታዎችን ማመቻቸትና በር መክፈት ነበር። አዎ አራተኛው ረፈኛ ይሄን የተሰጠውን ግዳጅ 100% ከግብ አድርሷል። ከማለዳ ጀምሮ ከጣሊያኖች ብብት ውስጥ ገብቶ እየቆረቆረና እየቆነጠጠ ረፋዱ ላይ የአምባ በሆራን ተራራ በእጁ አስገባ። ከአምባ በሆራ ተራራ ላይ ሆኖ የጣሊያንን ጦር ቀኝ ክንፍ ጥሮ አርጎ ነረተው፣ ቀጠቀጠው፣ እሪ አስባለው። ቀትር ላይ ቁጥር ስፍር የሌላቸው አውሮፕላኖች እየዞሩ የቦምብ ናዳቸውን በኢትዮጵያ ሰራዊት ላይ አወረዱበት። እንዲህ ከሰማይ እንደበረዶ ቦምብ እየወረደበት ከምድር የመድፍና የመትረየስ ጥይት እያጨገው በታላቅ ጀግንነት እምቢ ላገር እያለ በጣሊያኖች መሃል ገብቶ በሚቀናውና በሚመቸው በጎራዴው የጣሊያኖችን አንገት ይቀላ ጀመር። እዚህ ጦርነት ኢትዮጵያውያን ጦረኝነት በእግዚአብሔር ተመርቆ የተሰጣቸው ብርቅና ድንቅ ተፈጥሮ መሆኑን በድጋሚ አስመሰከሩ። ኢትዮጵያውያን እንዲህ አንጎል በሚያዞር የጦርነት አውድማ ውስጥ በፍጹም ቆራጥነት ያላንዳች ፍርሃት በታላቅ ጀግንነት የጣሊያኑን ጦር ወጥረው ይዘው አላስቆም አላስቀምጥ ይበሉት እንጂ የተሻለ መሳሪያ የታጠቀው የጠላት ጦር በጀግናው የኢትዮጵያ ሰራዊት ላይ ከፍተኛ ጉዳት አደረሰበት። ጀግኖቹ አንበሶቹ የኢትዮጵያ ልጆች ዋናውን የጠላት ጦር ምሽግ ሰብረው ለመግባት ያደረጉት ሙከራ ሁሉ በእጅ በሚወረወሩ ቦምቦች ከምሽጎቹ በራፍ ላይ አስቀራቸው። የመጀመሪያው ዘማች በእጅ ቦምብ ተመትቶ ሲወድቅ፣ ሁለተኛው የወደቀ ወንድሙን ዘሎ ወደፊት ሲል እሱም የመጀመሪያው ወታደር ዕጣ ፈንታ ሲደርሰውና ሲወድቅ፣ ሁለት ሲወድቅ ሌላ አምስት እየተተካ፣ አምስቱ ሲወድቁ ሌሎች አስሮች እየተተኩ ቢታገሉም የጣሊያኖችን ምሽግ በሬሳቸው አጥር ከመስራት ውጭ ሰብሮ መግባት ሳይሆንላቸው ቀረ። አራተኛው ረድፈኛ ጦር የቀኝ ክንፉን የጣሊያኑን ጦር ክፉኛ ጎድቶ ጣሊያኖች ይዘውት የነበረውን በበርካታ ምሽጎች የታጠረውን መሬት በእጁ ቢያስገባም በሶስቱ ራሶች ለሚመራው ጦር የጣሊያኖችን ምሽግ መስበሪያ በር ከፍቶ ቢጠብቅም የሶስቱ ራሶች ጦር የተሰጠውን ግዳጅ መፈጸም ሳይሆንለት ቀረ። በመሆኑም ወደ ኋላ አፈገፈገ። አምባ በሆራን ይዞ የሶስቱን ራሶች ወደፊት መግፋት ይጠብቅ የነበረው አራተኛው ረድፈኛ ሰራዊት ብቻውን የጠላትን ጦር በአምባ በሆራ ተራራ ላይ አግዶ ብዙ መቆየት ስላልቻለ እሱም አምባ በሆራን ለቆ ወደ ኋላው መመለስ ተገደደ። ከሰዓት በኋላ 10 ሰዓት ላይ የሶስቱ ራሶች ጦር እንደገና በሶስት ረድፍ ተሰልፎ ለሶስተኛ ጊዜ ማይጨውን ለመያዝ ወደፊት ገፋ። ለሶስተኛ ጊዜ የተደረገው ይሄ ማይጨውን የመያዝ ጦርነት እድሜ ለአራተኛው ረድፈኛ ጦረኞች የጣሊያኑን ሰራዊት ወገቡ ላይ ተባብረው የሚገባበት ሲያሳጡት፣ የሶስቱ ራሶች ጦር የጣሊያኑን ዋና ምሽግ ሰብሮ ገባ። ድል በኢትዮጵያውያን እጅ የገባች መሰለች። በዚች ቅጽበት ዳግም አድዋ ሊደገም የሰዓታት ልዩነት ሲቀረው እነዚያ ከሃዲዎች ራያዎችና አዘቦች ድልን በእጁ ሊያስገባ የተቃረበውን የገዛ ወንድማቸውን ከጀርባው ገብተው ጨፈጨፉት። ድልን በእጁ ሊጨብጥ ወደፊት የገሰገሰውን የእናታቸውን ልጅ ድል ነሱት። አዎ ዛሬ እነዚህ ከሃዲዎች ጦርነቱን ወስነዋል፣ ታሪክም ሰርተዋል። ታሪኩ ግን የክህደት ታሪክ ነው። ለሰላሳ ሽልንግና ለአዲስ የጣሊያን መሳሪያ ሲሉ ለጣሊያን ባንዳነት አድረው የገዛ ወንድማቸውን ክደውታል። አሁን የኢትዮጵያ ድል ተወስኗል። ተሸንፈናል። ኢትዮጵያውያን በማይጨው ጦርነት ተሸነፉና በየአቅጣጫው ወደ የትውልድ መንደራቸው ማፈክፈል ጀመሩ። በዚህ ታሪካዊ የማይጨው ጦርነት ላይ ንጉሱ በቤልጅየሞች ጥሩ ሆኖ የተረጠነውን የክብር ዘበኛ ጦራቸውን በግንባር እየመሩ ከበርካታ ሚኒስትሮቻቸው ጋር በዚህ ጦርነት ተካፍለዋል፣ ተዋግተዋል። ጃንሆይ ከዚህ ድል ከጁል አፈትካ ከወጣች ታሪካዊ ውጊያ በኋላ ዋሻቸው ሲመለሱ ያ በወርቅ የተንቆጠቆጠ የማርሻል ወታደራዊ የደንብ ልብሳቸው በደም ፍንጣቂና በጭቃ ተለውሶ ነበር። በራያዎች ክህደት ድል የሆነው የኢትዮጵያ ሰራዊት ማይጨው ላይ ተፈቶ ተበተነ። እኔ ራሴ የተሳተፍኩበት አራተኛው ረድፈኛ ከጣሊያኖች ጋር ያደረገው ጦርነት እጅግ በጣም የሚገርም ነበር። አራተኛው ረድፈኛ ወይም አራተኛው ክፍለ ጦር ከንባታዎችን ጨምሮ የበርካታ የሸዋ ደጃዝማቾች ጦር ህብረት ነበር። ከመሪዎቹ አንጋፋዎቹ ሽማግሌው ደጃዝማች ወንድይራድ፣ ወጣቱ ደጃዝማች አበራ የሰላሌው፣ ደጃዝማች ኃይሉ ከበደ የዋጎች ወራሽና የጀግናው ያብቹ ጦርና ሌሎች የደጃዝማቾችን ጦር ያካተተ ነበር። በዚህ ጦርነት ኢትዮጵያ በጦር ግንባር ካሰለፈቻቸውና በጦርነት አውድማ ካዋለቻቸው ምርጥ ልጆቿ የደጃዝማች አበራ፣ የደጃዝማች ወንድይራድ፣ የደጃዝማች ኃይሉ ከበደ፣ ያብቹ እና የከምባታ ልጆች በታላቅ ወኔና ቆራጥነት ታላቅ ጀብዱ ሲሰሩ ለማየት ታድያለሁ። ይኸው የበርካታ ደጃዝማቾች የህብረት ጦር በጣሊያኖች ብቻ ሳይሆን በራያዎችም ጭምር ክፉኛ ተጎድቷል። በዚች የመጨረሻዋ ቀን ወሳኝ ጦርነት ያብቹ ጦር ጀነራል ወርቁ አባቱን አጥቷል። ቀኛዝማች ሼክ ሁሴን አባ ወርቁ ከልጃቸው ጋር ጎን ለጎን ከጠላት ጋር ሲዋጉ ከጀርባቸው ከራያዎች በልጃቸው ላይ የተተኮሰችን ጥይት በደረታቸው ተቀብለው ልጃቸውን አድነው እሳቸው ወድቀዋል። የጀግና ሞት ሞተዋል። አባቱን ያጣው ወርቁ የቆሰሉ የትግል ጓዶቹን ሲደግፍ ሲረዳና ሲያስተባብር ማየት እጅጉን በጣም ያኮራል። በዛሬው ጦርነት አምስት ምርጥ ጀነራሎችን በጦር ሜዳ ሲዋጉና ሲያዋጉ ማየት ብቻ ሳይሆን ከጎናቸውም ተሰልፎ ጠላትን የመውጋት ዕድል ገጥሞኝ ነበር። ሀብቶም፣ ተስፋጽዮን፣ ጋሹ፣ ወርቁና አብቹ ምናልባትም የነዚህ ወጣት ጀነራሎች የህብረት ጦር ህይወቱን አትርፎታል። ያ ምድር ቀውጢ ሆነ አሸናፊውና ተሸናፊው ባልታወቀበት ሰዓት ፈረሴ አንገቱን በጥይት ተመትቶ ሲወድቅ እኔን ከኮርቻው ላይ አስፈንጥሮ ጣለኝ። እኔ ራሴን ስቼ በወደኩበት መስመር ራያዎች ገፍተው እየገቡ ነበርና አለቀልኝ እያልኩ ለመነሳትና ለመሮጥ ስታጣር ከዛሬ ማንነታቸውን የማላውቀው ሁለት ያብቹ ፈረሰኛ ጦረኞች ጎን ለጎን ሽምጥ ጋልበው መተው ማጅራቴን ጨምድደው እየጎተቱ ወስደው ካስተማማኝ ቦታ ላይ ጣሉኝ። ብዙም ሳልቆይ በዋናው የጦር ሰፈር ራሴን አገኘሁት። ወርቁ በዛሬው ጦርነት በጣም የሚወዳቸውን አባቱን ቢያጣም የቆሰሉና የደከሙ የጦር ሜዳ ወንድሞቹን በመርዳቱ አልቦዘነም። ሀብቶም ግራ እግሩን ቢመታም በጠፍር ግጥም አርጎ አስሮ የተረፉ ወታደሮቹን ያሰባስባል። አብቹ በሁለት ጥይት ትከሻዋን ብትመታም ቁስሏን እንኳ ለማሰር ሳትሞክር ጥላሸት በሚመስለው ጥቁር ፈረሷ ላይ ሆና ወዲያ ወዲህ እየተዘዋወረች ጦሯን ታሰባስባለች። ተስፋጽዮንና ጋሹ በማይጨው የዛሬው ጦርነት ታሪክ ሊጽፈው የሚገባ ጀብዱ ሰርተው በአምባ በወራ የጦርነት አውድማ ወድቀዋል። በዛሬው ጦርነት ብዙ ቂም የተያዘበት ያብቹ ጦር እጅጉን ተጎድቷል። ሁለት ምርጥ አዋጊና ተዋጊ ጀነራሎችን ተማጣጡን በላይ ሁለት ሶስተኛው የሰራዊቱ አባል በማይጨው የጦርነት አውድማ ለናት አገሩ አጥንቱን ከክሶ ደሙን አፍሶ እዳውን ከፍሏል። ማምሻው ላይ የሁለቱን ደቦል አንበሶች ሬሳ ጀግኖቹ ከጦር ሜዳ አንጥተው ካንዲት በጣሪያኖች ቦምብ ግማሽ አካሉ አካረረች ዋርካ ስር በታላቅ ክብር ቀበሯቸው። ጎን ለጎን ከጠላት ጋር እንደተዋጉሉ ጎን ለጎን እስከ መጨረሻው ተቀበሩ። በዚህ አንድ ሰዓት ባልሞላች ዋይታና ለክሶ በሌላት የቀብር ስነ ስርዓት ላይ እኔ ደጃዝማች አበራና ኮሎኔል ኮናቫሎቭ ተገኝተን ነበር። በዚህ ትንሽ የቀብር ስነ ስርዓት ላይ የግል አገልጋይ አንበሳም ተገኝቶ ነበር። ምንም እንኳን ራስ ካሳ እንዲያገለግለኝ ቢሰጡኝም አንበሳ ግን ሙሉ በሙሉ ያንበሳው ያብቹ ጦር አባል ነበር። ታዲያ አንበሳዬ ካንዲት ድንጋይ ላይ ቁጭ ብሎ ድምጽ ሳያሰማ ዝም ብሎ እንባውን ሲያወርደው አገኘሁት። እሱ ባለቆቹ ሞት አዝኖ እኔ በህይወት ተርፎ ስላገኘሁት ተደስቼ እንደ ልጄ አቀፌ ሳምኩት። በተስፋና በጋሹ ሞት እጅጉን አዝኜ አንበሳዬን ከዚያ ቀውጢ ጦርነት በመትረፏ ፈጣሪን እያመሰገንኩ ወደ ጦር ሰፈር ስመለስ ኮሎኔል ኮናቫሎቭ እንደ ህፃን ልጅ ሲያለቅስና ሲንፈቀፈቅ አገኘሁት። አይዞን ኮሎኔል አይዞን አልኩት ከጎኑ እየተቀመጥኩ። አየህ የእግዚአብሔርን ተንኮል? እኔን ሽማግሌውን ከዚህ ጦርነት አትርፎ እነዚህ ህፃናት ሲሞቱ እግዚአብሔር እያየ ዝም ማለቱ አያስለቅስም ትላለህ አለኝ። አዎ እግዚአብሔር ስለመኖሩ መፈላሰፍ ይቻላል። ጠቅላላው የኢትዮጵያ ሰራዊት በጦርነቱ እግዚአብሔር እንደሚረዳውና እንደሚያሸንፍ ያምን ነበር። ተሸነፈ። እግዚአብሔር ግን ምንም አላለም። እንዲህ ከሽሜው ጎን ተቀምጬ ሳባብል ደጃዝማች አበራ መጣና እሱም ከጎናችን ተቀመጠ። ቃላት ግን አልተለዋወጥንም። የደጃዝማች አበራ የሰላሌው ጦር በዛሬው ጦርነት 3 ጊዜ የጣሊያኖቹን ምሽግ ሰብሮ ገብቶ እጁ ያስገባ እንደገና 3 ጊዜ እንደዚያ ያንን ከባድ መስዋዕትነት የከፈለበትን ለቆ መውጣት ተገዷል። በዚህ ጦርነት 3/4ኛው የሰላሌዎቹ አሉ የሚባሉት ቆራጦቹ ጀግኖቹና ደፋሮቹ ልጆች ከማይጨው የጦር ሜዳ ከአምባቦራ አልተመለሱም። እስከመጨረሻው ድረስ ከጠላት ጋር ጉሮሮ ለጉሮሮ ተናንቀው በየምሽጉ ወድቀዋል። ደጃዝማች አበራ ጥቂት ሲተክዝ ቆይቶ በሉ ተነሱ ጃንሆይ ለምክር ጠርተውናል አለንና በደግ ሲል እኛም በፍጥነት ተነስተን ተከተልነው። ከጃንሆይ ዋሻ ስንደርስ በማይጨው የጦር ሜዳ ከወደቁት ትልልቆቹ የጦር አበጋዞች በስተቀር ሁሉም ተገኝተው ነበር። ያቺን ዋሻ ሞልተዋታል። ገና ከዚያች ዋሻ እግራችን ከመግባቱ የኢትዮጵያን ሰራዊት የወደፊት እድልና ዕጣ ፈንታ የሚወስነው የጦረኞች የምክር ሸንጎ ጀመረ። ጀግናው የኢትዮጵያ ሰራዊት በማይጨው ጦርነት ድል ከእጁ አምልጣ ድል ከተነሳና ከተሸነፈ በኋላ ጃንሆይ በአያዋ የዋሻ ቤተ መንግስታቸው ተመልሰው ከትልልቆቹ የጦር አበጋዞቻቸውና ጀነራሎቻቸው ጋር ለምክር ተቀመጡ። በአያ የዋሻ ቤተ መንግስት ለምክር ከተሰበሰቡት የኢትዮጵያ ከፍተኛ ሹማምንትና የጦር መሪዎች ከግማሽ በላዩ ያህል የሚሆኑት ክፉኛ ቆስለው ነበር። አንዳንዶቹ በሁለትና በሶስት እየተመተው በቃሬዛቸው ላይ ተኝተው ምርኮዝ ይዘው ድንጋይ ተደግፈው ህመማቸውን ውጠው እነሆ ከንጉሳቸው ጋር በዚያ ትንሽ ዋሻ እንደ ከብት ታጉረው በታላቅ ትዕግስት ምክሩን እየመከሩ ናቸው። በዚህ ታሪካዊ የጦር ምክር ባያ የዋሻ ቤተ መንግስት ያልተገኙ እውቅና ምርጥ ጀግና የጦር ጀነራሎች ቢኖሩም ጀግኖቹ እነ ደጃዝማች መንገሻ ሂልሚና ባላምባራስ አበራ ተክሌ የማይጨው አገረገሽ ከሁሉም በላይ ደግሞ ሽማግሌው ደጃዝማች ወንዲራድ ይገኙበታል። ሽማግሌው ደጃዝማች ወንዲራድ ከዛሬ 40 ዓመት በፊት ከመየ ምኒልክ ጦር ጋር ባድዋ የጣሊያንን ጦር ድል የመቱ ጀግና ለሁለተኛ ጊዜ ተመሳሳይ ጣላትን በማይጨው ገጥመው በጎራዳቸው አንገት ቀንጥሰው በጦራቸው የጠራት ደረት በስተው ቢወድቁም ይበላይ አስደሳች ሞት የለምና ጀግናው አዛውንት ደጃዝማች ወንዲራድ የጀግና ሞት ሞተዋል። ባያ የዋሻ ቤተ መንግስት የተሰበሰበውና ሌሊቱን ሲመክር ያደረው የጦር ሸንጎ ንጋት ላይ ባለ ሁለት ነጥብ ስምምነት ላይ ደርሶ ተበተነ። አንደኛ ራስዩም መንገሻ የቀረ ጦራቸውን አሰባስበው ወደፊት በመጥፋት ላይ ባለው የጣሊያን ጦር መሃል ቀዳዳ እየፈለጉ ወደ ሰሜን እንዲመለሱና በሰሜን ያርፈኝነት ትግሉን እንዲቀጥሉ፣ ሁለተኛ ጃንሆይ ከቀረው ሰራዊታቸው ጋር ከራስዩም መንገሻና ከሚያጅቧቸው ጥቂት ደጃዝማቾች በስተቀር የሌሎችን ራሶችና ደጃዝማቾችን ጦር ይዘው ወደ ደቡብ እየወረዱ አመቺ በሆነ ቦታ ላይ ሁሉ ወደ ደቡብ በመውረድ ላይ ያለውን የጠላት ጦር እያገዱና እየመከቱ ወደ አዲስ አበባ እንዲመለሱ። ይህ የጦር ሸንጎ ቢስማማና ቢወስንም ወደፊት የሚሄደውን የጣሊያንን ጦር ግን የሚያግደው አልነበረም። ምዕራፍ 34 የእንግሊዞች ቀይ መስቀል። How do you do? እያለ ዶክተር ጆን ሚሊ የእንግሊዝ ቀይ መስቀል ማህበር መሪ በደስታ ከልቡ ተቀበለን። ይህ የእንግሊዝ ቀይ መስቀል ማህበር የንጉሠ ነገሥቱን ጦር አጅቦ በየካቲት ወር አጋማሽ ላይ ኮረም ገብቶ በሰሜኑ የጦር ግንባር ይህ ነው የሚባል ነገር ሳይሰራ ከርሞ እነሆ ዛሬ በደሴ በኩል አድርጎ ወደ አዲስ አበባ ለመመለስ በዝግጅት ላይ ነው። እንዲህ የእንግሊዝ ቀይ መስቀል ማህበር በደሴ በኩል መንገዱን አቅንቶ ወደ አዲስ አበባ ለመመለስ ጓዙን ሲቋጥር ከአሸንጌ ሐይቅ በስተሰሜን በኩል በእግር የጥቂት ሰዓታት መንገድ ርቀት ላይ አሁንም ከፍተኛ ውጊያ እየተካሄደ ነው። አዎ፣ ይህ የእንግሊዝ ቀይ መስቀል ማህበር ብቸኛው በርካታ ዶክተሮችንና አስተማሚዎችን ያቀፈ በመድኃኒትና በሕክምና መሳሪያዎች ጥሩ ሆኖ የተደራጀ በሰሜኑ የጦር ግንባር ንጉሠ ነገሥቱን አጅቦ እጅግ በጣም ዘግይቶ የደረሰ ማህበር ነው። ለራስ ሙሉጌታ የተላኩት ሁለቱ የፖላንድ ዶክተሮች አንድ የራስ ሙሉጌታን ቁስለኛ ወታደር እንኳን ሳያክሙ ነበር በጣሊያኖች ምርኮ ስር የወደቁት። ራስ ካሳ የተላከው የኦስትሪያው ዶክተር በኢትዮጵያ ቀይ መስቀል ማህበር ታጅቦ የረባ መድኃኒት እንኳን ሳይኖረው በሰሜኑ የጦር ግንባር ጥቂት ዘግይቶ ቢደርስም ሌት ተቀን ሕይወቱን አደጋ ላይ ጥሎ የሰው ልጅ የማይችለውን መከራ ሁሉ ተሸክሞ ደከመኝ ሰለቸኝ ሳይል የራስ ካሳ ወታደሮችን ሲያክም ከርሟል። የእንግሊዞችን የተደራጀ መድኃኒትና መሳሪያ አንድ አስረኛውን ያህል ቢኖረው ኖሮ ስንት ሕይወት ባተረፈ ነበር። ረጅምና ቀጭን ቁመና ዛላው ወጣቱ እንግሊዛዊ ዶክተር ሚሊ ከጥቂት ሳምንታት በኋላ በሽፍቶች በመሃል አዲስ አበባ ተገሏል። ከልብ በመነጨ እውነተኛ አቀባበል በድንኳኑ ተቀበለን። ዶክተሩ እኛ በተንቤን ፍዳችንን ስናይ እሱ የተደራጀውን ማህበሩን ይዞ ያለምንም መከራ ያለምንም ሥራ በደሴ መቀመጡ እጅጉን በጣም እንደቆጨው በፊቱ ላይ እየተነበበ እሱ ጋር በመኪና ወደ ደሴ አብረነው እንድንሄድ ጋበዘን። በዶክተር ሚሊ የሚመራው የእንግሊዞች ቀይ መስቀል ማህበር ከ30 በላይ ዶክተሮች፣ በርካታ ረዳቶችና አስተማሚዎች፣ በተጨማሪም ብዙ የሶማሌና የህንድ ሾፌሮችና መካኒኮችን የያዘ 16 በጥሩ ሁኔታ ላይ ያሉ ስንቅ ስጥቅና መዳኒት የተጫኑ ከባድ የጭነት ተሽከርካሪዎች ያሉት ድርጅት ነው። በነዚህ የእንግሊዙ ቀይ መስቀል ማህበር ዶክተሮች፣ ረዳቶች፣ አስተማሚዎች፣ ሾፌሮችና መካኒኮች መካከለም የሚገርሙ ዓለምን መዞር የሚወዱ ጀብደኞችም አሉበት። እነዚህ ተጓዥ ጀብደኞች መካከል ካፒቴን ስሚዝ እንደ ቀዳሚ ምሳሌነት ሊጠቀስ ይገባዋል። ካፒቴን ስሚዝ እድሜውን በትክክል መገመት የማይቻል ቢሆንም በአርባዎቹና በአምሳዎቹ ውስጥ የሚገመት ሲሆን ማንም ሰው በመቶ ዓመት እድሜ ውስጥ እንኳ ያካብተው የማይችለውን ልምድ ያለው ሰው ነው። ካፒቴን ስሚዝ በዚህ ምድር ላይ ያልዳሰሰው ያረገጠው አገር አለ ብሎ ማመን እጅጉን ያስቸግራል። ይህ እንግሊዛዊ ተጓዥ ጀብደኛ ፈረንሳይኛ፣ ፖርቱጋልኛ፣ የስፔን ቋንቋ፣ ጣሊያንኛ፣ ሩሲያንኛ፣ ሰርቢያንኛ፣ አረብኛ፣ አማርኛ ልክ አሁን እንደፈታበት እንግሊዝኛው አቀላጥፎ ይናገራል። አብዛኛውን ፈረንጅ የሚያስቸግሩትን የአማርኛ ድምጾች እንደ ጸ፣ ቀ፣ ጰ አይነቶቹን ሳይቸገር ልክ እንዳገሬው ሰው አስተካክሎ ይናገራል። አረብኛም ቢሆን ከእውነተኞቹ የበረሃ ልጆች ባልተለየ ሁኔታ በትክክል ይናገራል። ከነዚህ ቋንቋዎች በተጨማሪ ህንድኛና የማሌዥያ ቋንቋ ሳይቀር አቀላጥፎ ይናገራል። በጨዋታ መሃል መቼ አፍጋንኛ እንደ ተማረ በጠየቅኩት ጊዜ በቀላሉ እዚያ ነበርኩ ብሎ መለሰልኝ። ካፕቴን ስሚዝ ወደ ኢትዮጵያ የመጣው ከቦሊቪያ በቻኮ ጦርነት ማለትም በቦሊቪያና በፓራጓይ መካከል በተደረገው ጦርነት ተካፍሎ ነው። አውሮፓውያን እንብዛም ባልተጎበኙ የደቡብ ቻይና ግዛቶች ከዛሬ 2 ዓመት በፊት እንደነበርኩ አንስቼ ባጫወትኩት ጊዜ እኔ ረግጥኳቸውን የደቡብ ቻይና ግዛቶች ተወልዶ እንዳደገበት አገር ትንንሿን ነገር ሳይቀር ገላልጾ ሲያወጋኝ አፌን ከፍቼ ቀረው። አዎ፣ ከዚህ እንግሊዛዊ ተጓዥ ጀብደኛ ሰው ጋር ባሳለፍኳት አጭር ጊዜ ውስጥ እዚህ በፊት በተለያዩ የአረብ አገሮች ስላሳለፍኩት ሕይወት በትዝታ ተመልሰን አስታውሰናል። ልክ ትናንት እንደነበር ሁሉ ስለ ሲንጋፖር፣ ስለ ኤደን፣ ስለ ሳይጎን፣ ስለ ባርሴሎና፣ ስለ ፖርት ሳይድ፣ ስለ ቦምቤ፣ ማድሪድ፣ ቶኪዮ፣ ካይሮ፣ ሄልሲንኪ፣ ሎንዶን፣ ፓሪስ፣ ኢስታንቡልና ስለ ሌሎች ዘርዝሬ ስለማልገፋቸው ከተማዎች አንስተን ብዙ ተጫወት። ይኸው ጀብደኛ ሰው በጨዋታው ቀጥሎ ወዳጄ ካፒቴን ፓርለሳክ፣ እነዚህ ከብቶች ጣሊያኖቹን ማለት ነው በመላው ዓለማችን የተከበረችውንና የተቀደሰችውን የቀይ መስቀል ማህበር ድንኳን የምስኪኖችን የኢትዮጵያውያንም ይሁን የሌሎችን አገሮች በአውሮፕላናቻቸው በሚያቃጥል ቦምብ እንደሚደበድቡ ታውቃለህ ሲል በንዴት ጠየቀኝ። የማውቀውን በሰሜኑ የጦር ግንባር በተንቤን ጣሊያኖቹ በአውሮፕላኖቻቸው ስለደበደቧቸው አንድ የራስ ካሳ ወታደር እንኳ ስላልሰፈረባቸው መንደሮች ስነግረው በንዴት ከብቶች እያለ ጮኸ። ስለ ጣሊያኖቹ አውሮፕላኖች የቀይ መስቀልን ድንኳን በቦምብ ስለመደብደባቸው ዶክተር ሚሊና ሙሉ የድርጅቱ ሰዎች በአንድ ቃል እውነቱን አረጋግጠውልኛል። ለዚያም መሰለኝ የእንግሊዝ ቀይ መስቀል በምዕራባዊ የኮረም ገደላማ ቀበሌ የሆነ ውሽቅ ቦታ ላይ ድንኳኖቻቸውን ተክለው ከባድ ተሽከርካሪ መኪኖቻቸውን በተፈጥሮ ደን ለመሸፋፈን የሞከሩት። ከተረገሙት የጣሊያን የቆርቆሮ አሞራዎች እይታ እንኳ እነዚህን ዘመናዊ ከባድ የጭነት ተሽከርካሪዎች ቀርቶ ትንሽዬ የቤት መኪና መደበቅ መከራ ነው። አዎ፣ ጣሊያኖች ከሰማይ ላይ ሆነው በአሞራ አይን ሁሉንም ነገር ብጥስጥል አድርገው የማየትና የመመርመር ብቸኛ መብት ነበራቸው። እኛ በምድር ላይ ያለን እግዚአብሔር በማይተናነስ ሁኔታ እይታ ካላቸው የጣሊያን አውሮፕላን አብራሪዎች አይን መሰወር እንደ ተአምር በሚቆጠርበት ጊዜ ትላልቅ የጭነት መኪኖችን ዛፍ ዝንጣፊዎች ሸፋፍኖ ከእይታቸው ውጪ ማድረግ መኪኖቹን ዝም ብሎ ለአርባ ቀን እድላቸው እንደ መተው ይቆጠራል። ለዚህ ጥሩ ምሳሌ ሊሆን የሚችለው ከስካንዲኔቪያ አገሮች ያንዱ አገር ተወላጅ በትክክል ከየትኛው አገር እንደሆነ ማወቅ አልቻልኩም አንድ ልዑል አውሮፕላን አብራሪ ያደረገውን ማንሳት ይበቃ ይሆናል ይህ የንጉሳውያን ቤተሰብ የሆነ ልዑል ንጉሰ ነገስቱን በኮረም ለመጎብኘት ይወስንና የግል አውሮፕላኑን ከአዲስ አበባ አስነስቶ ኮረም በሰላም ይገባና አውሮፕላኑን በትልቅ የዛፍ ቅርንጫፎች ሸፋፍኖ ወደ ንጉሰ ነገስቱ ይሄዳል ታዲያ እነዚያ ሁሉም ሰማዩን ወረውት የሚውሉት የጣሊያን አውሮፕላኖች በኮረም የንጉሰ ነገስቱን ጦር ፍለጋ ሲዞሩ ባንድ ሌሊት በቅላና አድጋ እንዲህ በርካታ ለምለም ቅርንጫፎችን ያፈራች ውብ ዛፍ ሲያዩ በጣም በመገረማቸው በተደጋጋሚ እየዞሩ ይችን ባንድ ጨረቃ የተፈጠረች ለምለም ዛፍ ሲመረምሩ ዛፏ ዛፍ ሳትሆን አንድ ትንሽ የግል አውሮፕላን መሆኗን በመረዳታቸው በተደጋጋሚ እየዞሩ የእሳት ቦምብ ጭነታቸውን እያወረዱባት የእሳት ራት አደረጓል እዚህ ላይ ጣሊያኖች ዘኢትዮጵያ መልክዓ ምድር ከማንም በላይ ጠንቅቀው ያውቃሉ እናም ያቺ ባንድ ጨረቃ በቅላ ያደገች ዛፍ በቀላሉ በእይታቸው ውስጥ መግባቷ እንብዛም ሊያስደንቀን አይገባም ምስኪኑ ልዑል ከአዲስ አበባ እስከ ኮረም 2 ሰዓት ያልሞላ ጊዜ ቢፈጅበትም የመልስ ጉዞ ያደረገው ግን ከሳምንት በላይ ነበር ለዚያውም እድለኛ ነበር ከአንድ የንጉሠ ነገሥቱ መኳንንት ከብላቴን ጌታ ህሩይ ጋር በሰላም በደሴ በኩል አድርጎ ወደ አዲስ አበባ መመለስ ችሏል እንግሊዞች የንጉሠ ነገሥቱን ጦር ተከትለው ከደሴ ወደ ኮረም ሲዘልቁ ሁሉም አካሄዳቸው ከጦሩ በኋላ ነበር እነሆ በማይጨው ጦርነት ተሸነፍንና መሸሽ ግዴታ ሲሆን ይኸው የእንግሊዞቹ የቀይ መስቀል ማህበር ቀኝ ኋላ ዙር እንደተባለ የወታደር ሰልፈኛ የሽሽቱ ቀዳሚው እሱ ነበር ምንም እንኳ ወደ ኋላ ለመመለስ ከንጉሠ ነገሥቱ ፈቃድ ያገኘው ማለዳ ላይ ቢሆንም እነዚያ አርጉም የጣሊያን አውሮፕላኖች ከመጨረሻው ሽሽቱ እንዳያስቀሩት ጉዞ የጀመረው ግን ከመሸ በኋላ ነበር እንዳልኩት የመልሱን ጉዞ አብረናቸው በመኪና እንድናደርግ ስለፈቀዱልን በመኪና ውስጥ ተቀምጠን ሄድን ይባል ይሆን እንደሆነ እንጂ ጉዞው በጣም ቀርፋፋ ነበር ጉልበቱ ቢኖረኝ በእግሬ ወይም በፈረስ ብሄድ ይሻለኝ ነበር ይህም የሆነበት ምክንያት በጣም ቀላልና ግልጽ ነው ጣሊያኖች የት እንዳሉ ስለማናውቅ መብራት ማብራት አንችልም እናም ያው ፊት ቀድሞ የሚሄደውን መኪና ከኋላ ዱካውን እየተከተሉ ጭሱን እየጠጡ ተከታትሎ በጣም በዝግታ መጓዝ ግዴታ ነው ይችን አሁን እንዲህ በጨለማና በጣም በዝግታ የምንጓዝባትን የጥርጊያ መንገድ የጉራጌ ልጆች ሰርተው የጨረሷት ከወር በፊት ሲሆን ርዝመቷም ማለት ከደሴ እስከ ኮረም ወደ 250 ኪሎ ሜትር ገደማ ይሆናል በዚህ መልኩ ስናዘግ ማድረን ሊነጋጋግድም ከአንድ አፋፍ ላይ ደረስ ከዚህ የገደል ጫፍ በታች እታች ቆላ ውስጥ የጨካኞቹ የራያዎችና ያዘቦች መሬት ተዘርግቷል እንግዲህ ከዚህ የገደል ጫፍ ላይ ወርደን በራያዎች መሬት ላይ ማለፍ ግድ ነው እታች ቆላ ውስጥ ራያና ዘቦች እንደሚጠብቁን መሬታቸውን ረግጦ ማለፉ ቀላል እንደማይሆን ሁላችንም ብናውቅም አሁን ከዚህ የገደል ጫፍ ላይ ወደ ታች የምንወርድበትን መንገድ ማስዳቱ ላይ አተኮርን መሐንዲስ መንገዱን ሲቀይስ ምናልባት ለፈረሰኞች ቢበዛ ለቤት መኪኖች አስቦ ሳይሆን አይቀርም እንጂ ይቺ መንገድ ለትላልቅ የጭነት መኪኖች የተሰራች ሆና አልታይ ያለችኝ መንገዱ በጣም ቀጭን ከመሆኗም በላይ አሁንም የሚጠማዘዝ ገደል የሚበዛባት ናት እናም ምናልባት አንዱ ሹፌር ግማሽ ሜትር ቢሳሳት ከነጫነው ጓዝ ገደል መግባቱ የማይቀር ነው ይህንኑ በመፍራት ይመስላል እንዲህ አይነት ጠመዝማዛና ቀጫጭን መንገዶች ሲገጥሙን ተሳፋሪዎቹ ወርደን መኪናውን ለሶማሌው ሹፌርና የ40 ቀን እድሉ የሚሰጥበት አጋጣሚ በጣም ብዙ ነው። የመጀመሪያውን የሚጭነት መኪና በዚህ አይነት ተመዝማዛና ቀጭን መንገድ ላይ አጣን። እንደልኩት ጋይነት ተመዝማዛና ቀጭን አስቸጋሪ መንገዶች ሲገጥሙን ሳፋሪዎች ወርደው መኪናው ከጫነው ውድ ዕቃ ጋር ለሶማሌ ወይም ለህንድ ሹፌር ይሰጣል። እዚህ ላይ ሹፌርነት ለኢትዮጵያውያን የተከበረ ሥራ አይመስልም። ታዲያ ይሄ የሶማሌ ወይም የህንድ ሹፌር ህይወቱን አደጋ ላይ ጥሎ መኪናውን በዚያ የሞት መንገድ ላይ ለማሳለፍ ይሞክራል። ይሄ አሁን ገደል የገባው መኪና ሶማሌ ሹፌር ለምናልባቱ ብሎ በከፈተው በር በጊዜ ባይዘል ኖሮ አጥንቱም አይገኝም ነበር። ጠቅላላ ፕሮግራማችን በዚህ ይጠቃለላል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።
ባዶ አመሬት ትግራይ ባህደሬ ኩሩ ነኝ በዛሬ ባህደሬ ሸድሮሽ ምድር አይፋደለት ኮይ አስከባሪ ድንበር አይዝ ስባገሬ